Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
እንደምን አመሻችሁ። በዛሬው የጋቢና ጉዞ በጉለሌ ክፍለ ከተማ በወንድ ህጻናት ላይ የደረሰ ጾታዊ ጥቃት ላይ እናተኩራለን።
ብዙ ነገር በቃ ምኞት ነበረ። ለነገ ጧሪ ይሆነኛል ብዬ ነበረ ምመኘው ማስበው። አሁን እንኳን ይህን እንዲያስንቀሰ ጭረት ሊደበድበኝ ይመስላል። በቃ ልጅ በቃ ምን ይሆንም እኔም ተበላሽቷል አይምሮ፣ እሱም አይምሮ ተበላሽቷል። ወናችን ደካማ ስለሆነ ድሀ ስለሆነ እንደ ቆሻሻ ስለተቆጠር እሱም ሁሉ የሚያይልን ወገን ያጣ ነው።
ዛሬ እኔ መርጆ ይዞ ያወጣሁት አልቅሼም ከምቀብረውም ተናግሬም በማወጣውም የለም ህግ ህዝብ ፍረደኝ፣ ህግ ፍረደኝ።
ቤተሰቦች የፍትህ ያለህ እያሉ ነው። ህጻናቱ አካላዊና የስነ ልቦና ጉዳት ደርሶባቸዋል።
ከነዚህ ልጆች ጋር እናጥሩ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱና ተገልግለዋል።
ተጠርጣሪው የ19 ዓመት ወጣት ሲሆን በቁጥጥር ስር መዋሉን ከፖሊስ አረጋግጠናል።
ያው ተጠርጣሪ ማረሚያ ቤት ነው ያለው፣ ገና ውሳኔ አላገኘም። በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው።
በዚህ ጉዳይ ላይ አስተያየቶቻችሁን እንድትልኩ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሼ መጥቻለሁ። ሰሜን ኮሪያ ለውይይት ዝግጁ መሆኗን አስተማማኝ በሆነ መንገድ መግለጽ የምትችለው የኒውክሌር ሚሳኤል ሙከራዋን ስታቆም ብቻ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ሰኞ አስታወቁ። ሰሜን ኮሪያ ተምዘግዛጊ ሚሳኤል በመተኮስ ትንኮሳ ሳታካሄድ የቆየችበት ብዙ ጊዜ እንደሌለ ያስታወሱት ቲለርሰን፣ ስለዚህ አሉ፣ ለእኛ ልታረጋግጥልን የምትችልበት ብቸኛውና አስተማማኙ መንገድ ያን ተንኳሽ የሙከራ ተኩስ ማቆሟ ነው። የአሜሪካ ውጭ ጉዳይ ሚኒስትር ይህን የተናገሩት የደቡባዊ ምስራቅ እስያ ሀገሮች ማህበር አህጉራዊ ስብሰባ ከሚካፈሉበት ከማኒላ መሆኑም ተመልክቷል። በተያያዘም የዩናይትድ ስቴትስ ሰሜን ኮሪያ ላይ ያሳደረችውን ጫና የደቡብ ኮሪያው ፕሬዝዳንት ሙን ጄኢን መደገፋቸው ተገለጸ። ፕሬዝዳንት ሙን ይህን ድጋፍ ያሳዩት ለሰሜን ኮሪያ ያቀረቡትን ምክርና አስተያየት ፒዮንግያንግ በማጣጣሏ እንደሆነም ታውቋል። ሙን ዛሬ ሰኞ ከእረፍት ቆይታቸው በመመለስ ሰሜን ኮሪያ ሁለተኛውን የተሳካ የሚሳይል ሙከራ ካካሄደች ወዲህ ከዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጋር ለመጀመሪያ ጊዜ መነጋገራቸውም ታውቋል። ሁለቱም ዋሽንግተን ሶልም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሰሜን ኮሪያ ላይ የጣለውን ማዕቀብ እንደሚደግፉ አረጋግጠዋል። አሁን አዲሱ ማዕቀብ ሰሜን ኮሪያ ላይ በአንድ ዓመት ውስጥ ብቻ የአንድ ቢሊየን ኪሳራ እንደሚያደርስባትም ታውቋል። የአውስትራሊያው ባህር ኃይል ባለፈው ቅዳሜ በአውስትራሊያው ምስራቃዊ የባህር ወደብ ወድቆ የጠፋውን የዩናይትድ ስቴትስ አውሮፕላን ማግኘቱን አስታወቀ። የአውስትራሊያ መከላከያ ሚኒስትር ማርሲ ፔኔ ባወጡት መግለጫ እንዳስታወቁት የዩናይትድ ስቴትሱ ሰርጓጅ አውሮፕላን የወደቀው ሾዋል ዋተር ቤይ በሚባለው በንጉሳዊው የባህር ኃይል መርከብ ማረፊያ አካባቢ ነው። የሲድኒው ሄራልድ ጋዜጣ ባወጣው ዘገባ የባህር ኃይል ዋናተኞች ከሰራተኞች ጋር ሆነው የውሃ ውስጥ ተሽከርካሪዎችን በመጠቀም ፍለጋቸውን ተቀጠሉ ናቸው ሲል አትቷል። ከጠፋው የዩናይትድ ስቴትሱ MV/22 ኦስፔሪያ 23 ሰዎች በህይወት እንደተገኙ ሲሆን 3 የባህር ኃይል አባላት ግን እስካሁን አለመገኘታቸው ታውቋል። በመጨረሻም በደቡባዊ ቻይና ባህር ውዝግብ ላይ አንድ አይነት አሳሪ ህግ እንዲወጣ ዩናይትድ ስቴትስ፣ ጃፓንና አውስትራሊያ ዛሬ ሰኞ ባወጡት ማሳሰቢያ አስታወቀ። በአካባቢው ያለው ውዝግብ እንደሚያሳስባቸው የገለጹት የሶስቱ ሀገሮች ውጭ ጉዳይ ሚኒስትሮች የደቡባዊ ምስራቅ እስያ ሀገሮች ማህበር ስብሰባ በሚካሄድበት በፊሊፒንስ ተገናኝተው የጋራ መግለጫ አውጥተዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዘገባዎች ሲመለሳችሁ
የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ አባዲና እየተባለ በሚጠራው አካባቢ በአንድ መንደር ውስጥ የሚኖሩ ከ7 በላይ አዳጊ ወንድ ልጆች ላይ የመደፈር አደጋ ለደረሰባቸው ልጆቻችን የሕክምናና የስነ ልቦና አገልግሎት የሚሰጠን አጣን፣ ልጆቻችንንም የምናደርስበት ግራ ገባን ሲሉ ተናገሩ። በልብስ አጠባና በጽዳት ሥራ የተሰማሩና እጅግ በከፋ ድህነት ውስጥ የሚገኙ መሆኑን የተናገሩት እናቶች ጥቅስ በዚህ ኑሮ ሁኔታ ላይ እንዴት እንደምንቋቋም ግራ ተጋብተናል ብለዋል።
ሕፃናቱን በመድፈር የተጠረጠረው ወጣት በእስር ላይ እንደሚገኝና መዝገቡ ውሳኔ ሳያገኝ አንድ አመት መቆጠሩን ገልጸዋል። በወረዳው በሴቶችና ሕፃናት ላይ የሚሰሩ ወጣቶች ሕፃናቱ በደረሰባቸው አደጋ መጎዳታቸውን ማየታቸውን ገልጸው 5 ሕፃናት መደፈራቸውን የሚያረጋግጥ የሕክምና ማስረጃ አይተናል፣ እሱም ለፍርድ ቤት ተያይዟል ብለዋል። በጉዳዩ ላይ ቤተሰብ፣ የሕፃናትና ወጣቶች ባለሙያ፣ ፖሊስ፣ የሕክምናና የስነ ልቦና ባለሙያ አነጋግረናል። ተከታዩ የጽዮን ግርማ ዘገባ ሁኔታውን በስፋት ይዳስሳል።
ይህንን ዘገባ ለማጠናቀር በርካታ ሰዎችን አነጋግረናል። በሰነድ የቀረቡ መረጃዎችን ተመልክተናል። የመኖሪያ መንደሩንም የጎበኙ ሰዎች አነጋግረናል። ካገኘነው መረጃ ለመረዳት እንደቻለው አዳጊ ልጆቻችን የወሲብ ጥቃት ተፈጽሞባቸዋል በሚል ለፖሊስ ያመለከቱ እናቶች ቁጥር 7 ነው። ነገር ግን ፖሊስ አጣርቶ መዝገቡን ፍርድ ቤት የወሰደው ቁጥር የተወሰኑትን ብቻ ነው። ድርጊቱን በልጆቹ ላይ ፈጽመዋል በሚል የተከሰሰው ተጠርጣሪ ወጣት 19 ዓመቱ ነው። በማረሚያ ቤት በእስር ላይ የሚገኝ በመሆኑና ጉዳዩም በፍርድ ሂደት ላይ ያለ በመሆኑ ስሞችን ከመግለጽና በዝርዝር ጉዳዮች ላይ ዘገባ ከማቅረብ ተቆጥበናል። ይህ ዘገባ ለመዳሰስ የሚሞክረው እነዚህ ወንድ ሕፃናት የጾታ ጥቃት ደርሶባቸዋል ከተባለ በኋላ በመንደራቸውና በትምህርት ቤት እያጋጠማቸው ነው የተባለውን የመገለል ጥቃት ነው። ልጆቻቸው በአንድ አካባቢ ነዋሪ እንደሆኑና የ6 የ7 የ8 እና የ9 ዓመት ተቀራራቢ እድሜ ላይ የሚገኙ ወንድ ሕፃናት እንደሆኑ ይናገራሉ። ወላጆቹ እንደሚሉት ድርጊቱን ፈጽሟል የተባለው ተጠርጣሪ 19 ዓመት ወጣት ነው። በዛው መንደር ውስጥ የሚኖሩ የአንድ ሰፈር ልጅ ሲሆኑ በኑሮ ደግሞ ከሕፃናቱ ወላጆች የኢኮኖሚ አቅም ሻል ካለ ቤተሰብ የመጣ እንደሆነ ይገልጻሉ። መንደራቸውም ሰዋራ የሆነ ግቢና ገደላ ገደል አካባቢ መሆኑን ጠቅሰው ግንቦት 7 2008 ዓ.ም አንዲት እናት በልጃቸው ላይ ያልተለመደ ነገር ሲፈጸም እጅ ከፍንጅ ይዣለሁ ብለው ለፖሊስ ማሳወቃቸውን ይናገራሉ። የኚህን እናትም ሆነ የልጃቸውን ማንነት የመደበቅ ኃላፊነት ስላለብን እናት አንድ ብያቸዋለሁ። አደጋው ደረሰ ከተባለበት ጀምሮ ልጃቸውን ለማሳከምም ተረጋግቶ ትምርቱንም እንዲቀጥል ለማድረግ ከሌሎች እናቶች ጋር በመሆን ያልሞከርነው ነገር የለም ይላሉ።
ወናችን ደካማ ስለሆነ ደሃ ስለሆነ እንደ ቆሻሻ ስለተቆጠር እሱ ሁሉ የሚያይልን ወገን ያጣ ነው። እኔ ሮጣለሁ ደከመኛል ልልም ማያትም ደከመኝ ሰለቸኝ አትልም። እንሮጣለን ተሰሚነት ነው ያጣ ነው።
ልጆት አሁን በምን ሁኔታ ላይ ይገኛል?
በጭንቀት ላይ ነው። ህይወቴን ላጣ ነው። በቃ ሰፈር ለማቃጠል ራሱ እሳትና በርበሬ ለቆ ሰፈሩ እንዲቃጠል የሚፈልግ ነው። ለምን ከህብረተሰቡ የማጋለል ከትምህርት ቤትም እድል አጡ። ትምህርት ቤት ሁሉ መግባት አጦ ሌላ ክፍለ ከተማ ነው የኔ ልጅ የሚማረው። ትምህርት ቤት ፎርም ሞልቼ ጨርሼ አልቀበልሽም ብሎ ነው ያባረረኝ። ማስረጃ ሁሉ በእጄ አለ፣ በእጄ ይዤዋለሁ።
መደፈራቸው በህክምና ተረጋግጧል ህጻናቱ?
አዎ፣ የአምስቱ በእርግጥና ተረጋግጦ የአምስቱ አሁን ፍርድ ቤት ያውቀዋል። የሌሎች አይታወቅም። የሌሎች አምስቱ በትክክለኝነት የመደፈሩ ወንጀል ታውቆ ነው አሁን ፍርድ ቤት ስነድ። የአምስቱ ብቻ ነው የሚጠራ፣ የሌሎች አይጠራም።
ማን ነው መደፈራቸውን ያረጋገጠው? የትኛው ሆስፒታል ነው?
ጥቁር አንበሳ።
ይህን ማስረጃ ጥቁር አንበሳ ሆስፒታል ሰጥቷችኋል ለእናንተ?
አዎ፣ በትክክል የተደፈረበት ማስረጃ ጥቁር አንበሳ ነው የሰጠልን።
አሁን ልጁ በአግባቡ ህክምና አግኝቷል?
ምንም ያገኘው የዚያን ጊዜ ብቻ ጥቁር አንበሳ የኤችአይቪ የልጁ ምናልባት የተካርቡት አለበት እንዳይተላለፍ የኤችአይቪ የአንድ ወር መድኃኒት ብቻ ሰጡኝ እንጂ ከዚያም ውጭ ምንም ነገር ያገኘሁት ነገር የለኝም። እኛ ሀገር ድክመታችን ምን ላይ እንደሆነ ይሄን እንደሁ የሚወርሱት እኔ አላውቅም። ይሄን እንደሁ የሚያስወርሱት ለሀገራችን የምትረከበው ዜጋ የተሆነ እኔ አላውቅም። ልጄ እኔ የሰው ቤት ብልሳ ጥቤ ነው የማሳብደው፣ የሰው ፍርፋሪ አምጥቼ ነው የማበላው፣ የተምሮ ከፍተኛ ደረጃ ይደርስልኛል የምለው በቃ ተስፋ የመቁረጥ አልቆርጥም የምል ነው የምታገለው እስካሁን ድሮስ። ባቱ ጡረታ ወጡ አያት በሽተኛ ነው የሆስፒታል ገብቶ ነው አሁን የወጣ እጢ ሶስት እጢ ያለበት አይችልም ተብሎ ነው የወጣ። አባቱ በሽተኛ ነው ቤት ነው የሚውለው።
ልጆት በቆይታ የመረጋጋት ባህሪ አላሳየም?
እሱ ራሱ ወንጀል ሊፈጽም ሲል እኔ የማረጋጋው ባለኝ አቅሜ በቃ ትታሰራለህ አንተ ይሄ ቀፋፊ ነው ይሄ አይደረግም። አየሁ በሰንሰለት ታስሮ እንደታሰራ አንተም ትታሰራለህ። ምንም ነገር እንዳሰራ የማረጋጋት ነው ምድል የምሰጠው እንጂ እሱ ህይወቴን ላጥፋ ከዚህ ሰፈር እንሂድ በቃ ሲጫወቱ ልጆችን የመገለል ጠባይ ነው ያለው። የሚያሳየኝ ጠባይ የሽንቱም ሆነ የምኑ እናት ነኝ እና ገመና ሸሽጋለሁ፣ ግን ከልጆች ጋር የመገለል ጠባይነቱን ወጥቼ እንደ እናትነቴ ሳይሆን ሰላም አይጫወትልኝም።
ወላጆቹ በልጆቻቸው ላይ ተፈጸመ የሚሉት ድርጊት ከመቼ ጀምሮ ይፈጸም፣ ለምን ያህል ጊዜ ሲፈጸም አያውቁትም። ልጆቻቸውም ለወላጆቻቸው አልተናገሩም። ያልተናገሩበትም ምክንያት ለፍርድ ቤት አስረድተዋል ብለዋል ወላጆቹ። እናት ሁለት ያልኳት ሌላኛዋ የስድስት ዓመት አንድ ልጅ ያላት እናት ናት። በየሰው ቤት ልብስ እያጠበችና እንጀራ እየጋገረች ልጇ እንደምታሳድግ ገልጻልኛለች። እናቷ ግን ልጇን ይጠብቁላት እንደነበርም ተናግራለች። በመጨረሻ በልጄ ላይ የተፈጸመውን ድርጊት በዚህ መልኩ አወቅኩት ላለች።
ፖሊስጣቢያ ሪፖርት ሲያደርጉም ማለት ነው እነዚያ የተደፈሩት ልጆች እታሌም እታሌም አለበት ብለው ተናገሩ። የዛ ሰዓት ደግሞ የኔ ልጄ ታሞ ነበረና ልናሳክም ይዘን ስንሄድ ያው አንዴ እንዲህ ከንጽህና ጉለት ነው ምናምን አሉ ሐኪም ቤት ጨርሻ ልጃ ስንሰማ እንዲህ የመደፈር ነው ምናምን ተባለን።
የልጁ አያት በበኩላቸው በልጁ ላይ አንዳንድ ምልክት አይተው እንደነበር ገልጸው ግን ከህመም የመጣ መስሏቸው ጤና ጣቢያ ወስደውት እንደነበር ይናገራሉ።
እኔ እንዲህ ስስት ምስል ምንድን ነው ነገር እያፉኝ ነበረ። በኋላ እንደዛ ከሆነ በኋላ በዳይፐር በምን እየተጠቀመ ነበር የሚታከመው። አሁን ልጄ ጨባል ተነስ ስዳብሰው ምላጭ ሰዋድ ሳስለው ሰምጥ ይይዛል። ከዛ ደግሞ ተርፎ ጨባሽ የእሳት መቅለጫ እሷን ደብቆ ሰብሮ መኪና ስር እስል ሲቆርጥ ሰው አገኘው። አሁን ርቄ እንዴት አድርጌ እንዲያስኝ አባ ጊዜ ምን ብዬ እሺ ሽርሽር ውሰጂኝ አባቴ ማን ነው አባት የለኝም እያለ በጣም ያስቸግረኛል። ያለ አባት ያሳደኩት በጣም የታወቀው።
በምን አይነት ኑሮ ውስጥ ነው የምትኖሩት? እስቲ የኑሯችሁን ሁኔታ ንገሩኝ።
እኔ ተጠፈትናለሁኝ እዚህ ስራ ሰራለኝ የለት ጉሮሮች ነው የምጠቀመው።
ምንድን ነው እንደ እርሶ አሁን ይሄ ልጅ ቢያገኝ ብለው የሚሉት?
ያው ሕክምና ማለትም ስለ ልቦናው እንዲያገኝ እንዲረጋጋልኝ እንደው ትንሽ ለወጥ ያለ ነገር ቢያገኝ ልጄም እንድታር።
እናት ሁለት ያልኳት የዚህ የስድስት ዓመቱ ታዳጊ እናት ልጇ ከደረሰበት ጥቃት በተጨማሪ ተረጋግቶ ትምህርቱን መማር እንዳልቻለ በሰፈር ውስጥና በትምህርት ቤት እየደረሰበት ያለው መገለልን መቋቋም እንዳልቻለ ትገልጻለች።
ጎበዝ ተማሪ ነበረ። ማንም ነበረ የሚደውል በቃ ሁሉም ሲያሸሹት ከትምህርቱ ደካማ ሲሆን ማለት ነው በቃ የሌለ ነበር። ምንም በቃ ራሴ መሆኑ የሚያጠውት እናትም ያው በሽተኛ ናት። ምንም መጤና አይለቅም። በቃ እሷ ራሷ በቃ የምትሆነውን መረጣች። በቃ ምንም በቃ ምን ብይ ልንገር ከንግግሩ መታሽ ብታይ ልጆቹ እንዴት እንደሚሆኑ በቃ ሰፈር ውስጥ እንዴት እንደሚሆኑ የሰፈሩን ሁኔታ ብታይ በቃ በጣም ታዝኛለሽ። ያኔ ከምናገሩ የብለጥ ማለት ነው።
እናት ሶስት ያልኳት ሌላዋና ልጇ ሰባት ዓመቱ እንደሆነ የገለጸችልን እናት ይህን ነገር ከማወቋ በፊት ልጇ ቀደም ብሎ ታሞ እንደነበር ትናገራለች።
እኔ አላወቅኩትም። ቆሰለ የሰፋሁት በአንተ ነበር። እሱ የፈቀፈቀው መሰለኝ ኳስ ይወዳል፣ ኳስ ይጫወት። አፉ የቆሰለ ከትምህርት ቤት ምግብ ስለሚበላ እዛ ምችም ብሎት መስሎኝ ሐኪም ቤት ይዤ ሄጃለሁ። ይዤ ስሄድ ምንድን ነው ስላቸው የአሞክሲን ሰጡት። አይበላ፣ አይጠጣ፣ አያወራ፣ በጨው እየዘፈዘፍኩ ምን እያልኩ ኧረ ይሄ አደጋ ነው ውሰጂዋልኝ ጎረቤት ስወስደው ጉድፍ ነው ብሎ አሞክሲን ሰጡኝ። አሞክሲን መውሰድ አልቻለም። ሽቶ ምናምን ስንድሻሉኝ ጎረቤት የጓደኛ አምጥታ ሽቶ ነፋች በተኛበት።
አሁን ልጁ በምን ሁኔታ ላይ ይገኛል?
ሰገር አይቆጣጠርም፣ ሽንት አይቆጣጠርም፣ ምግብ አይበላም፣ ይጮሃል፣ ያለቅሳል። በዚህ ደረጃ ነው። ፓምፐስ ቋጥሬ አሁን በፓምፐስ ቋጥር ነበር ያሳክከዋል። ሲም ያሳክከው እሱ ራሱ ስቅቅ ሲልብኝ ላስቲክ ገዝቼ በፎጣ ነው ማስተኛው።
ትምህርት ቤት ይሄዳል?
አዎ ይሄዳል። ትምህርት ቤት ይሄድ ነበረ። ልጆች እንዲህ ተደረገ እንዲህ ያደረጉ ብሎ ይሉኛል። እማኔ ባልማር ብሎ ሲለኝ አይ የዘንድሮ ተማሪ የሚቀጥለው አላህ ያቀልሃል ይበል ብዬ ለአስተማሪም ሂጄ ተናግሬያለሁ። የክፍል ኃላፊም ተናግሬያለሁ። ተራሱ የሚቀመጡ ነበረ ልጆችም እንደዚህ ብላችሁ አትበሉ ብለ አስተማሪም ተናግሬያለሁ። ሽንትም ከግራም ሲለቅም የእሷ እንደዚህ ችግር ስላለበት ነው ብዬ ተናግሬያታለሁ። ከግቢም ወጥቶ አየር ያለበት ጋር ብቻውን ሲናገር ተናግሬያታለሁ። ይሄ ችግር አለበት ሞራል ስጡ ብዬ ተናግሬያታለሁ።
ግን ትምህርት ቤቶቹ ምን አረጉለት?
ልጆች እንዲህ የሚልህ ማን ነው? እንደዚህ የሚያስጨንቅህ ማን ነው ብለውታል። ይሁን የሚቀጥለው እዛ ትምህርት ቤት አልማርም ብለውኛል። ፍርድ ቤት ደግሞ ሂደን ምንም ትክል ያገኘን ነገር ስለ ልቦና ብላ ስንናገር ምንም ነገር ያገኘ ወረዳ ዘጠኝ ስንሄድ ክፍለ ከተማ ስንሄድ ወረዳ ዘጠኝ እንደዚህ ሲያመላልሱን መልሱን።
ስለዚህ አሁን ልጆቹ ምንድን ነው የሚያስፈልጋቸው ትላላችሁ?
አንደኛው ስለ ልቦና፣ ሁለተኛ ደግሞ ወተት ወተት ነገር አጥሚት ነገር ከሆነ እነሱም ሲፈጡን መረቅ ነገር አጥሚት ነገር ፈሳሽ ነገር ስጧቸው ነው የሚሉ። እንኳን አጥሚት እንፈጣ እኛ የጠራ እንኳን የቧንቧ ውሃ እንኳን አናገኝ። ግማሽ ጥጣት ፈትላ ነው፣ ግማሽ ሰው ቤት ልፋትላ ነው፣ ግማሽ ጽዳት ሰርታ ነው። ይሄ ነው ግማሽ የልጅ እናት ነው ምንም የሆን እንደጠብቆ ነው። ሚረባም አንድም የለም፣ ሁሉም ችግርተኛ ነው።
ምን ተሰማሽ አንቺ እንደ እናት ይሄ ነገር ሲያጋጥም?
ጥሩ እንጀራ እንኳን አላጎረስኩት ልጅ እንደዚህ ሲሆን ምን ይሰማኛል? የኔን ህይወቴ ላጠፋ ነበረ። እንግዲህ እኔ ልጄ ነገ ሀገር ተሸካሚ ሆኖ ይጠብቀኛል የሚለው ልጅ ጥሩ አስተሳደግ አስድጌ ህይወት እንደበላሽቶ እንዲህ ሲሆን ራሴ ህይወት ሻጥሻት ነው የሚለኝ ሳየው በወንድሞቹ ሳየው እንዲህ ሲሆን ማታ ሲብን ብድግ ብሎ ሲነሳ እንደሚነሳለሁ። ባለቤቴ ምስኪን ነው ድንጋይ ተጠግሬ የማመጣው። እንደውም አሁን ጨካኙ ተዋህጄ ነው እንጂ ጓደኞቹ እንዳትቀላቀል ጎረቤት እንዳትቀላቀል ይሄ ተበላሸ ልጅ ነው ብለው ሲሉት አንዳንድ ህይወት ሻጥሻት ነው ቢለኝ እንጂ እኔ ምን ምን የሚሰማኝ ነገር ሳይወላ ድፍረደኝ በእኛ ይብቃ እንጂ ምን ይላለው ብልሽ ነው። ይሄ ዛሬ እኔ መርዶዬ ነው ያወጣሁት። አልቅሼም ከምቀብረውም ተናግሬም በማወጣውም የለም። ህዝብ ፍረደኝ፣ ህግ ፍረደኝ።
ወላጆቹ እንደሚናገሩት ሁኔታው ይፋ ከተደረገ በኋላ እሱም በሚል ጥቆማ ጥቃት ደረሰባቸው የተባሉ ህጻናት 9 እንደነበሩ ነው። ሁለቱ ቤተሰቦቻቸው ለፖሊስ ሳይናገሩ ልጆቻቸውን ይዘው አካባቢውን ለቀው ሄደዋል። ካመለከቱት ከ7 ውስጥ ደግሞ 5 ብቻ ናቸው መጥሪያ ደርሷቸው ፍርድ ቤት የቀረቡት ብለዋል። አራተኛዋ እናትም በተመሳሳይ አስቀድማ እንዳላወቀች ትናገራለች። አሁን ልጇ ከኩዮቹ ተገልሎ እንደሚገኝም ትገልጻለች።
በቃ ልጄ እንደፊት አይደለም። በቃ ምን ብዬ ልንገርሽ? እኔ ቃላት ያጥረኛል። መናገር እንኳን ብዙም አልችልም። ጎረቤት ሁሉም ያመናጭቋል። እንደፊት ሁሉም መጫወት አይችልም። ብቻው ነው የሚጫወተው። እንደፊት አይደለም። በፊት በጣም ነበረ ሰፈር ሰው የሚወደው። አሁን እንኳን ሰፈር ሰው ቤት ክራይ እንኳን በሰፈር አለ ብለው የሚቀንስ ቤቴጅ ስጠይቃ የምታከራየው ቤት እንኳን አላከራይም ብላ ከለከለችኝ። በዚህ የመጣ ማለት ነው። በፊት እንደዚህ አልነበረም። ሁሉ በጣም ወዶ ነበረ። ግን አሁን ያለበት ሁኔታ ያው ሰፈር ሰው በቃ ማንም አያስጠጋቸውም፣ አይገቡም። ራሳቸው ገለልተኛ ሆኖ ነው በቃ የሚጫወቱት።
ለምንድን ነው የተጎዱት?
ደግሞ
ለምንድን የተጎዱት እነሱ ሆነው ለምንድን ነው ሰው የሚያገላቸው?
እኔ እንጃ፣ እኔ አላውቅም። በቃ እንኳን አይደለም ቤት ክራይ አጥተናል በእነሱ እየመጣ ማለት ነው።
አምስተኛዋ እናት ተስፋ ቆርጫለሁ አሉኝ።
እኔ በቃ በጣም ሀሳብ የምኞቴ ብዙ ነበር። በፊት ደግሞ እሱ ልጁ ራሱ በጣም ጸባይተኛ ነበር። ሰው ቀና ብሎ አይ ነበረ እና ደግሞ በቃ ተስፋ ነበረ። እንደሱ አንድ ልጄ ነው እና ብዙ ነገር በቃ ምኞት ነበረ። ለነገ ጧሪ ይሆነኛል ብዬ ነበረ ምመኘው ማስበው። አሁን እንኳን ይህንን ሊያስቀጠ ጭረት ሊደበድበኝ ይነሳል። በቃ ልጅ በቃ ምን አይሆኑም። እኔም ተበላሽቷል አይምሮ፣ እሱም አይምሮ ተበላሽቷል። በቃ ሰው ቀና ብሎ ሁሉም ሰው ይወደው ነበረ። አሁን ራሱ ይሄ እኮ ባለጌ ልጅ ነው፣ ይሄ እኮ እንዲህ እንዲህ የተደረገ ልጅ ነው እያሉ በቃ ጎረቤቱ ራሱ ብታይ ገለልተኛ እያደረጉት ምስጤ ራሱ ቆስሏል። እኔ ምን ብዬ ልንገርሽ? በቃ ያው የእናት ነገር ታውቂያለሽ። እንግዲህ ምን ልበልልሽ? በጣም ብዙ ተስፋ ነበረኝ። በቃ ተስፋዬ ተቆረጠ።
ልጆት ቢያገኝ የሚፈልጉት ነገር አለ በሕክምና ወይም ሌላ ነገር? እስቲ ለልጆት ምንድን ነው አሁን ልጄ ሊያገግም ይችላል ብለው የሚያስቡት?
አቅምም የለኝም ደግሞ እኔ ምንም ማድረግም የተመጣጠነም ነገር ገዝቼ ማብላትም አልችልም። እኔ የሰው ልብስ እያጠፉ ነው የምኖረው። ባለቤትም ደካማ ነው፣ ጥበቃ ነው የሚሰራው። በዛ ላይ የቤት ክራይ እየከፈልን ነው የምንኖረው። ያ የሚሰራው የቤት ክራይ ነው። እኔ ራሱ ተዋልጭ ልብስ ምናምን አጣጥቤ ነው የምኖረው። የእሱም ደግሞ ይሄን እንዲሄ አስፈላጊ እሱን ሊገነባ ነገርም ደግሞ መግዛትም አልችልም። ምንም አቅምም የለኝም። በቃ ዝምዬ ማየትና ማልቀስ ብቻ ነው። በቃ
18 ዓመት እንደሞላት የነገረችን ስንታየው ሽመልስ ጉለሌ ክፍለ ከተማ ወረዳ 9 እኔ በምኖርበት ሰፈር ነው ትላለች። በወረዳው በሴቶችና ህጻናት ውስጥ በበጎ ፈቃደኝነት እንደምትሰራ ገልጻ ይህንን የልጆቹን ሁኔታ ከሰማች በኋላ ከወላጆቹ ጋር በርከት ያሉ ቦታዎች አብራ እንደሄደች ትናገራለች። የተሰጣቸውም ሆነ ያገኙት አገልግሎት በቂ አይደለም ትላለች። በተለይ አሁን በአካባቢው የተገለሉ ልጆች ሆነዋል ብላለች። አንደኛው ልጅ በቅርቡ አንደኛ ክፍል መግባቱን ምክንያት በማድረግ ዝግጅት አዘጋጅተውለት እንደነበረም ትገልጻለች።
ደስ እንዲለው ተብሎ ያው እንጀራ ምን ነገር መሰራቱ አይቀርም። ያው ህፃን ስለሆነ ይጓጓልና ማለት ነው።
በራሳት ውስጥ የተደፈረ ልጅ አይደለም እየተባለ ነው የሚተላለፈው ላ ማለት ያ ማህበረሰብ ድክመት አለ በጣም ማለት ያው የትምህርት ቤት እንጫውት አስተባብሬ ብር አሰባስበን የምርቃቱን ስራ ለልጆች ልብስ ምናምን እንዲሽርሽር ምናምን ይዘናቸው የምንሄደው ማለት ከትምህርት ቤቱ ከዳይሬክተር ጀምሮ እስከ አስተማሪ እስከ ጽዳት ሰራተኛ ድረስ እግዚአብሔር ይስጣቸው። ያው እኔንም ያበረታችኛል።
እንደሚገባኝ ግን ልጆቹ ከኛ በላይ የሆነ ጠንካራ ድጋፍ ነው የሚያስፈልጋቸው ትላለች። ሌላው ለህፃናቱ ድጋፍ እያደረገ የሚገኘው ወጣት አነጋግር ያለው ወንደ ሰናበራ ይባላል።
አሁን ያዘው አንድ ወረዳ አንድ ቀበሌ ነዋሪ ነን እና እነዚህ ይሄ የተፈጠረባቸው ሰዎች ደግሞ እኛ ፕሮጀክት አለ የሆነ ድጋፍ የሚሰጥ በህፃናት ላይ የሚሰራ ፕሮጀክት እዛ ፕሮጀክት ውስጥ ተደጋፊ ናቸው። ተደጋፊ ስለሆኑ ሳይሆን ደግሞ እኔ የቀበሌ የአካባቢ ልጆች ነዋሪዎች ናቸው። ወላጆቹ እንደነገሩሽ አሁን አመት ከሁለት ወር አልፎታል። እውነት ለመናገር አሁን በዚህ ሰዓት ላይ እንባቸው ደርቆ ችግራቸውን ተለማምደውት ነው እንጂ ከዚህ በፊት የዛሬ አመት ከሁለት ወር በፊት ብታያቸው እነዚህ ወላጆች በቃ ነርቨስ ሆነው ራሳቸውን በቃ ጨርቃቸውን ጥለው አብደው ምናምን ነው። አሁን ያው ችግር እያለፈ እየቆየ ሲመጣ ባትረሽውን የምትለምዱ ነገር አለ እንጂ አሁን እንባቸው ደርቆ አይናቸው ሟሽሾ ነው የምታያቸው። እውነት ለመናገር እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው።
ወንደሰን ህፃናቱ አንድ ጊዜ የመደፈር አደጋ ከደረሰባቸው እነሱም ተመሳሳይ ጥቃት ይፈጽማሉ ተብሎ በማህበረሰብ ውስጥ እንደሚታሰብና ከዚህ የተነሳ መገለል እንደሚደርስባቸው ይናገራል።
አንደኛ የልጅ የግንዛቤ ችግር አለ። ያው አካባቢ ላይ በጣም የዝቅተኛ ቤተሰብ ነው ያለው በኑሮም በእውቀትም ማለት ነው። አንድ ማንም ቤተሰብ ያበላሹብናል ብለው ስለሚያስቡ ከእነዚህ ልጆች ጋር እንዳትውሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱን ተገልግለዋል። ትምህርት ቤት የሁለት ወላጆች ትምህርት ቤት ይቀየር ተብሎ ሌላ ትምህርት ቤት ሲገቡ ሁሉ ነገር አልቆ ጨርሰው ምን ብለው ፎርም ሞልተው ሊገቡ ሲል አሃ እነዚህ የተደፈሩ ልጆች ናቸው እንዴ እዚህ ትምህርት ቤት አይገቡም ተብሎ እነዚህ ልጆች በአሁኑ አመት ጥቅምት አልፎ ነው ትምህርት የጀመሩት። እንደ ኢትዮጵያ እየታዩ አይደለም። እነዚህ አውቀው ፈቅደው ወደው የገቡበት ይመስል በጣም ተገንነዋል። ይሄ ምንድነው አሁን ወረዳው ክፍለ ከተማው ድጋፍ አርጎ ግንዛቤ አካባቢ ላይ ያለውን ህብረተሰብ ጠርቶ እነዚህ ሰዎች ወደው አይደለም ተገደው ነው ብሎ ግንዛቤ ቢፈጠር ህብረተሰቡ ላይ ህብረተሰቡም ይሄ ማግለሉ ምኑ ይቀራል። ግን እዛ ጋር ትልልቅ ሰዎች የመንግስት አካላት ኃላፊዎች ላይ ድጋፍ ሳይደርግ እዚህ ጋር ዝቅተኛው ህብረተሰብ ድጋፍ ያደርጋል ይረዳል ማለት ደግሞ ዘገት ነው።
ዶክተር ብርሃኑ ከበደ በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በወንዶች ህፃናት መደፈር ዙሪያ ከሁለት አመት በፊት አንድ ጥናት መስራታቸውን ይናገራሉ። በጥናቱ ውጤት የታየው በ10 ክፍለ ከተሞች ለጥናት ከተጠቀሙባቸው የህፃናት መደፈር ቁጥር ውስጥ 10% ወንድ ህፃናት እንደሆኑ ይናገራሉ።
በአዲስ አበባ ከተማ ውስጥ በጽንስ ከተማ ያለውን ሁኔታ ለማጥራት ሙክሬ ነበር እና በዛን ጊዜ ኮስተርኩት ናሙናዎች ውስጥ 10% ያሉ በወንዶች ላይ የደረሰ በሰው
ከእናቶች መሀል ሆስፒታል ወስደነው ነበረ። ሌላ ነገር የታመመ መስሎኝ አላወቅኩም የሚል እናት አለ። አሁንም ድረስ ደግሞ እንደታመሙ ናቸው ልጆቹ የሚልም እናት አለ። እና ይሄ ነገር በህክምና እንዴት ነው የሚታየው? ህጻናት ላይ ሲያጋጥም ወደ ህክምና ሲመጡ አይታወቅም ወይ? የህክምና ባለሙያዎች አይለዩትም ወይ? ይሄን ነገር
እንደ ጥቃቱ አይነትና ደረጃ ይለያል። አንዳንድ ጊዜ አካላዊ በፊት ታሞች አካባቢ ወይም ደግሞ በዛ በአካላዊ አካባቢ ላይ ብዙ ጉዳት ሳይኖር ማስመሰን ይችላል። አንዳንድ ጊዜ ደግሞ መጠነኛ በአካላዊ ቦታዎች ላይ የመሰንጠት ወይም ደግሞ አንዳንድ ጉዳት ሊሰጡ ይችላል። አንዳንዴ አልፎም ተርፎ ደግሞ የከፋ ጉዳትም ሊኖር ይችላል። ስለዚህ እንደ ጉዳቱ ደረጃና መጠን በሚመጡ ጊዜ አይን የሚታይ ነገር በብዛት ላይኖርም ይችላል። ይህም እንደ ጉዳቱና እንደ ጥቃቱ አይነት ሁኔታና መጠን ሊለያይ ይችላል። በመጀመሪያ ይሄ ጥቃት ደርሶብኛል ተብሎ ወዲያው ሰው ከመጣ የምናገኛቸው መረጃዎች ይኖራሉ። አንደኛ በጣም ከፍተኛ ከላይ ጉዳት ባይኖርም በዛው ጥቃቱ በደረሰበት አካባቢ መጥላሽ፣ መሰንጠቅ፣ አንዳንድ ደግሞ ፈሳሾች መገኘት እንደዚህ ነገሮች ማስረጃውን ሊያጠናክሩም ይችላል። ብዙ ጊዜ ይህ ማስረጃው ላይ ይገኝ የሚችለው ዘግይቶ በሚመጡበት ጊዜ ነው። ቶሎ በ72 ሰዓት ባነሰ ጊዜ ውስጥ የሚመጡ ሰዎች ላይ የደረሰው ጉዳት መድረሱን የሚያሳዩ ፍንጮች ወይም ደግሞ መረጃዎች ሊገኙት የሚችልበት ሁኔታ የተሻለ ይሆናል። ብዙ ጊዜ ይሄ አካላዊ ጥቃት በአካል ላይ የስነልብ ሆነ ይሄ ሳይኮሎጂካል ጠባሳው ቶሎ አይገኝም እና ለዚህም የስነልብ ሆነ እንትን ሊያስፈልጋቸዋል። ነገር ግን ይሄ ያጠቃቸው ሰው ትክክለኛ ተይዞ ትክክለኛ ፍርድ ተፈርዶበት ሲያዩ ግን ራሱ አንድ ድህነት ነው እና መረጃ የማሰባሰብ ነገር ትልቅ ትኩረት ይሰጥበት።
ራሄል ገብረ መስቀል ወጣት የስነ ልቦና ባለሙያ ናት። ለሁለት ዓመታት በበጎ አድራጎት ድርጅት ውስጥ ስታገለግል ቆይታ አሁን የርቅ ማዕድ ለተሰኘ ፕሮግራምና በበጎ ፈቃደኝነት የማማከር አገልግሎት የሚሰጥ ቡድንን ተቀላቅላለች።
3 ወር ሊሆነኝ ነው እዛ ስራ ከጀመርኩኝና እስካሁን ወደ 5 ልጆች አሉ እኔ ጋር የሚመጡት። በልጅነታቸው እንደዚህ አይነት ጥቃት ደርሶባቸው ማንንም ሳያማክሩ ይዘው ታድገው ከዛ በኋላ ደግሞ ሌላ ችግር ውስጥ ገብተው ሳይኮሎጂካሊ በጣም ተጎድተው አሁን ገና ወደዚህ የመጡ አሉ። ወደ 5 የሚሆኑ እኔ ጋር የሚመጡ እንኳን ማለት ነው። ግን በልጅነታቸው ነው ይሄ ጥቃት የተፈጸመው። ግን ለማንም ሳያማክሩ ወደ ሌላ ነገሮችንም ገብተው በዚህ ውስጥ ያሉ አሉ። አሁን የመጡት እኔ ጋር ለማንም ሲናገሩ አትሰሚም። ለራሳቸው ይዘው ቤተሰብ አያውቅም ጓደኛም የላቸውም ራሳቸውን አግልለው ደብቀው እየኖሩ ነው ያሉት።
ህጻናቶቹ የ6 የ7 የ8 ዓመት ህጻናት ናቸው። በአንድ ሰፈር ውስጥ የሚኖሩ ህጻናት ናቸውና ስነ ልቦናቸው ላይ ችግር እንደተከሰተ አካላቸውም ላይ ችግር እንደተከሰተ ነውና እነዚህ ህጻናት ከዚህ ውስጥ አሁን ከደረሰባቸው አደጋ ለማገገም ምን ቢደረግላቸው ነው የሚሻሻሉት ትያለሽ?
እኔ መጀመሪያ ሐሳብ እንሰጠው መጀመሪያ ቢታከሙ ነው። በምንም ብለው ሰውም ረጥቷቸው ሆኖ ቢታከሙ ቢታዩ ከዛ በኋላ ደግሞ ሳይኮሎጂካሊ መታከም እንዳለባቸው ያ ሰውም ደሃ ሰፈር ከሆነ እንደዚህ አይነት እውቀት ከሌለም ወደ ሳይኮሎጂ መሄድ ወደ ህክምና መሄድ አይታሰብም። ዝም ብሎ አፍናቸውን የሚያስቀምጧቸው ማንንም ሊረዳቸው እንኳን ከሌለ ያወቀ ሰው ለምሳሌ እኛም እንደዚህ አይነት ነገር እየሰራን ነው መርዳት ካለብን መርዳት ነው ያለብን።
ጉዳዩን በተመለከተ ተይዟል ወደ ተባለው ጉለሌ ክፍለ ከተማ ፖሊስ ደውዬ ነበር። የክፍለ ከተማው የወንጀል ትራፊክ አደጋ ምርመራ ኃላፊ ኮማንደር ታሪኩ ጉዳዩ በልደታ ከፍተኛ ፍርድ ቤት የህፃናትና ሴቶች ጉዳይ ችሎት የተያዘ በመሆኑ መዝገቡ ውሳኔ ሳያገኝ በዝርዝር ጉዳይ አስተያየት መስጠት እንደማይችሉ ገልጸውልናል።
ያው ተጠርጣሪ ማረሚያ ቤት ነው ያለው ገና ውሳኔ አላገኘም። በፍርድ ቤት ላይ ያለ ኬዝ እንደሆነ ነው ያለውን ነገር ተረዳው። አስተያየት ለመስጠት ምክንያቱም ያው ተጠርጣሪው አንቺም ልትገምቺ እንደምትችይ ነፃ ሊባል ይችላል፣ አሊያም ደግሞ ጥፋተኛ ሊባል ይችላል። ይሄ ባለበት ሁኔታ ብዙ አስተያየት ለመስጠት አስቸጋሪ ነው የሚሆነው። ያ ተጠርጣሪው እስር ላይ ነው ያለው። እዛ አካባቢ ላይ ያሉ ሰዎች ስለሆኑ በአንድም ሰው ላይ በአንድ ልጅ ላይ ብቻ የተፈጸመም ስላልሆነ በኬዙ ክብደት አንጻር ባይቶን ዋስትና ተከልክሎ እዛው በፍርድ ቤት ማረሚያ ቤት ቆይቶ ሂደቱን በውሳኔ ደረጃ እንዲታይ የተወሰነውና ከዛ ሰዓት ድረስ ያለው ነገር ውሳኔውን ሳይታይም አስቀድሞ እንዲነግሉ ለማለት ስለሚያስቸግር ይህን ያው መጨረሻ ላይ ውሳኔ ከተሰጠ በኋላ መገለጽ ያለበት ነገር ካለ ሊገለጽ ይችላል። በዛ
በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ የሕክምና ኮሌጅ የነርቭና የስነ አእምሮ ሕክምና ፕሮፌሰር ዮናስ እንዳለገዳ እንዲህ ያለ የወሲብ ጥቃት የሚደርስባቸውን ህጻናት ወንዶች ለማከም ለብቻ እውቀት ያላቸው ሰዎች እንዳሉ ይናገራሉ።
እነዚህ ህጻናት እንደዚህ አይነት ጥቃት በሚደርስባቸው ጊዜ ከፍተኛ የመረበሽ፣ እንቅልፍ የማጣት፣ የመደናገጥ፣ ድብርት ውስጥ መግባት፣ ፍርሃት፣ ከፍተኛ ፍርሃት እና ትልቅ ግራ መጋባት ውስጥ ይገባሉ። ምክንያቱም ከትልልቅ ሰው የሚጠብቁት ህጻናት ፕሮቴክት እንዲያደርጓቸው፣ እንዲጠብቋቸው፣ እንዲንከባከቧቸው ነው እንጂ እንዲህ አይነት አደጋ ያደርስብናል ብሎ አይጠብቁም ህጻናት። ስለዚህ ያልተጠበቀ ነገር በሚመጣ ጊዜ ይከላከለናል፣ ይጠብቀናል፣ ይንከባከበናል ብለው የሚገምት የሚጠብቋቸው ትልልቅ ሰዎች ያን በማድረግ ፈንታ ጥቃት ሲያደርሱባቸው ከፍተኛ የአንጎል መረበሽ ውስጥ ይገባሉ እና እንደዚህ ሲሆኑ አንዳንዴ በመድኃኒት ለስድስት ወርም ለአንድ አመትም ሊታከሙ ይችላሉ። ስለዚህ ዋናው ከሁሉ የስነ ልቦና አዋቂዎች የሚያደርጉት በተለያየ ዘዴ ይህንን ነገር ለማከም የመንፈስ ጠባሳውን ለማከም የሚያደርጉት ነው። ሌላው ደግሞ መድኃኒት በመስጠት ድብርት ወይም ከፍተኛ ጭንቀት መንፈስ ለስድስት ወር ወይም ለአንድ አመት ወይም ከዛም በላይ መድኃኒት በመስጠት የሚያከሙት ነው። ኢትዮጵያ ውስጥ እኔ እስከማውቀው ዶክተር ምኒልክ የሚባሉ የሳይኪያትሪስት የሕክምና ባለሙያ ናቸው። ሜዲካል ዶክተር ናቸው። አዲስ አበባ ነው ያሉት። እሳቸውን ቢያገኙ ወይም የእሳቸውን ረዳቶች ቢያነጋግሩ ጥሩ ይመስለኛል።
የህፃናት ወላጆች የጠየቁትም ይህንን ነው። ለተጎዱ ልጆቻቸው ተገቢ የሆነ ሕክምናና የተፋጠነ ፍትህ የሚሰጣቸው አካል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አስተያየቶቻችሁን ላኩልን። ከላይ በሰማችሁት ዘገባ ሰፊ ዘገባ ነው። አስተያየቶቻችሁን @ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዚአብሔር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ጋር በመሆን የምንሰናበተው እኛው ነን። መልካም ምሽት። በነገው ጉዞ እንገናኛለን።